ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ለራዲዮ አድማጮቻችን፣ በራዲዮ በቴሌቪዥን ለምትከታተሉ ደግሞ በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ የሚተላለፍላችሁ የረቡዕ ህዳር 15 2014 ዓ.ም ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ተመልካቾቻችን፣ የዌብና የማኅበራዊ መገናኛዎች ተከታዮቻችን ሁሉ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ጦርነት ከናስጠሊታነቱና ከነክፋቱ የሙሉ ሰዓት ሥራ ነው ይሉታል። እንደውም የ25 ሰዓት ተግባር ይሉታል አንዳንዶች። ለመሆኑ ጠቅላይ ሚኒስትሩ ጦር ግንባር ሆነው የመንግሥቱን የዕለት ተዕለት ሥራ እንዴት ያከናውኑት ይሆን?
አንዱን ይዞ ሌላውን አንጠልጥሎ እንዳይሆን ከፊሉ አመራር ደግሞ ከጦርነት ባልተናነሰ መልክ ከፍተኛ ጥረት የሚጠይቁ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ስራዎች ስላሉ ከፊሉ አመራር ይህንኑ ስራ እንዲሰራ ተወስኗል። በዚህም መሰረት ክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ይህንኑ እያስተባበሩ እንዲቆዩ ተወስኗል።
የመንግስቱ የኮሚኒኬሽንስ አገልግሎት ሚኒስትር ዶክተር ለገሰ ቱሉ ናቸው የሰማችኋቸው። በአብይ ርዕስ ይዘናቸዋል። የአምባሳደር ጀፍሪ ፌልትማን መግለጫ እንዲሁም የዓለም አቀፉ የቀውሶች ተከታታይ ICG ባልደረባ ትንታኔ በመጽሔት ተካተዋል። የተከበራችሁ አድማጮች እስከ ምሽቱ 4 ሰዓት ድረስ አብራችሁን ሁኑ። ዝግጅቶቻችንን ዌብሳይታችን amharic.voanews.com እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ በቀጥታ መከታተል ትችላላችሁ። ፕሮዲውሰሯ ብርሃን ኃይሉ ነች። የምሽቱ ስርጭት ዋና አዘጋጅ ሲሆን ግርማ ነች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሰብአዊ ድጋፍ ለማድረስ ወደ መቀሌ የሚደረግ የአውሮፕላን ጉዞ መጀመሩን፣ በዛሬው ዕለትም የሰብአዊ ድጋፍ ሰራተኞችን የያዘ አውሮፕላን መቀሌ ከተማ መግባቱ ታወቀ። ስማቸው እንዳይገለጽ የጠየቁ የሰብአዊ ድጋፍ ሰራተኞች በሰጡን መረጃ 39 የተባበሩት መንግስታትና የሌሎች የምግባረ ሰናይ ተቋማት ሰራተኞች ዛሬ መቀሌ ከተማ ገብተዋል። በረራው በነገው ዕለትም እንደሚቀጥል ገልጸዋል። በረራው መጀመሩም በትግራይ ክልል ያለው ከፍተኛ የሰብአዊ ድጋፍ ስራዎች መስተጓጎልን ለመፍታት አጋዥ እንደሚሆን ተቆመዋል። የህወሓት ስራ አስፈጻሚ ኮሚቴ አባልና የፓርቲው ቃል አቀባይ አቶ ጌታቸው ረዳ ወቅታዊን ጉዳይ በተመለከተ ለክልሉ መገናኛ ብዙሃን በሰጡት አስተያየት የሰብአዊ ድጋፍ ሰጪ ሰራተኞች በአውሮፕላን ወደ መቀሌ እንዲገቡ አስተዳደራቸው ፍቃድ መስጠቱን ገልጸዋል። የእርዳታ ሰጪ ሰራተኞቹ መቀሌ አሉላ አባነጋ አውሮፕላን ማረፊያ ሲደርሱ መመልከቱን ጠቅሶ የዘገባውን ያደረሰን ሙልጌታ አጽባሃ ነው። ኢትዮጵያ በአገሯ ከሚገኙ 6 የአየርላንድ ዲፕሎማቶች ውስጥ 4ቱን እስከሚቀጥለው ሳምንት ድረስ አገር ለቀው እንዲወጡ ማዘዟን የአየርላንድ መንግስት ከደብሊን ዛሬ ረቡዕ ባወጣው መግለጫ አስታወቀ። የአየርላንድ የውጭ ጉዳይ ሚኒስትር ሳይመን ኮቨኒ በዛሬው መግለጫቸው ኢትዮጵያ ዲፕሎማቶቹን ያባረረችው አየርላንድ በዓለም አቀፉ መድረክ በኢትዮጵያ የተካሄደ ያለውን ግጭትና የሰብአዊ ቀውስ በሚመለከት ባሳየችው አቋም ነው ብለዋል። በኢትዮጵያ ያለን አቋም የተባበሩት መንግስታትን የጸጥታ ምክር ቤት ጨምሮ በአውሮፓ ህብረት የተያዘው የዓለም አቀፉ ማህበረሰብ አቋምና መግለጫ ጋር ተመሳሳይ ነው ያሉት የውጭ ጉዳይ ሚኒስትሩ በኢትዮጵያ መንግስት ውሳኔ በመወሰኑ እጅግ አዝኛለሁ ብለዋል። የአየርላንድ አምባሳደርና አንድ ሌላ ዲፕሎማት መቆየት እንደሚችሉ፣ ሌሎች ግን አገር ለቀው እንዲወጡ የተነገራቸው በዚህ ሳምንት መግቢያ ላይ መሆኑም ተነግሯል። አየርላንድ እንደ አውሮፓ አቆጣጠር ከ1994 ጀምሮ በኢትዮጵያ ዲፕሎማሲያዊ ግንኙነት የነበራት ሲሆን ባለፉት 5 ዓመታት ወደ 185 ሚሊዮን ዶላር የመንግስት እርዳታ የለገሰች መሆኑም ተገልጿል። በመጪው ሳምንት የአይሪሽ ለጋሽ ድርጅቶች በኢትዮጵያ ለሚሰሩ የእርዳታ ድርጅቶችና የተባበሩት መንግስታት ሰብአዊ ድርጅቶች 16 ሚሊዮን ዶላር የሚሰጥ መሆኑ ተመልክቷል። በሌላም በኩል በኢትዮጵያ መከላከያ ኃይሎችና በአማጺ ቡድኖች መካከል የሚደረገው ጦርነት ወደ ዋና ከተማዋ አዲስ አበባ እየተቃረበ ነው ሲሉ የዩናይትድ ስቴትስ፣ ፈረንሳይና ጀርመን ዜጎቻቸውን ከኢትዮጵያ እንዲወጡ በማሳሰቡ እርምጃ ሌሎች አገሮችን መቀላቀላቸው ተዘገበ። የተባበሩት መንግስታት ድርጅት በበኩሉ ኢትዮጵያ ውስጥ ላሉ ሰራተኞች የቤተሰብ አባላት ከሀገር መውጣት የሚችሉባቸውን በረራዎች ማመቻቸቱን ይፋ አድርጓል። በሌላ በኩል የጎረቤት ኬንያና የደቡብ አፍሪካ ፕሬዝደንቶች አስቸኳይ የተኩስ አቁም ጥሪውን ተቀላቅለዋል። በኢትዮጵያ የጸጥታ ሁኔታ እየተባባሰ በሄደ ቁጥር መጠን ስለሚሆነው ነገር ስጋት እየጨመረ ነው የሚሉ አንዳንድ ዘገባዎች ተደምጠዋል። የጸጥታ ሁኔታ ከተባባሰ የዩናይትድ ስቴትስ ጦር ሰራዊት የኤምባሲ ሰራተኞችና ዜጎቹን የሚረዳ ልዩ ኃይል ማዘጋጀቱን ሲኤንኤን የዜና አውታር ዘግቧል። በሌላ ዜና የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትመን በትናንትናው ዕለት በሰጡት ጋዜጣዊ መግለጫ ሁሉንም ወገኖች ወደ ተኩስ አቁም ስምምነት ለማምጣት እመርታዎች መታየታቸውን ተናግረዋል። ፌልትማን ወታደራዊ ግጭቱ ኢትዮጵያን መረጋጋትና አንድነት አደጋ ላይ እንዳይጥል ያደረባቸውን ስጋትም ገልጠዋል። ፕሬዝደንት ጆ ባይደን እና ባለቤታቸው ጅል ባይደን ነገ የሚከበረውን የምስጋና ቀን በዓል ምክንያት በማድረግ በትናንትናው ዕለት ለትምህርት ቤቶችና በመጠለያ ለሚኖሩ የጎዳና ተዳዳሪዎች ትኩስ ምግብ በሚያቀርበው ዲሲ ሴንትራል ኪችን እየተባለ በሚጠራው የዋሽንግተን ዲሲ ማዕከላዊ ማዕድ ቤት ውስጥ ተገኝተው የተርኪና የጣፋጭ ድንቾችን እያደሉ መግበዋል። ከፕሬዝደንት ባይደን ጋር የተገኙት ምክትል ፕሬዝደንት ካማላ ሃሪስ እና ባለቤታቸው ዳግ ኢምሆፍም ለምዝጋናው ቀን የተዘጋጁትን ሌሎች የአትክልት ምግቦችን በማቅረብ መግበዋል። አሜሪካውያን ነገ ሐሙስ ባህላዊውን የምዝጋና ቀን በዓል በአብዛኛው ከተርኪ ከተፈጨ ድንችና ሌሎች ማጣፈጫዎች ጋር ተሰባስበው በመመገብ ያከብራሉ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ ጆርጂያ ግዛት በምትገኝ ብራንስኩኪ ውስጥ በሶምሶማሩ ጫላይ የነበረውን ጥቁር አሜሪካዊ ወጣት አህማዱ አርበሪ እንደ አውሮፓ አቆጣጠር የካቲት 20 በመግደል የተከሰሱት 3 ነጭ ወንዶችን ጉዳይ የሚወስኑ ዳኞች ትናንት ረቡዕ 6 ሰዓታትን በፈጀው ክርክራቸው መስማማት ባለመቻላቸው በድጋሚ ዛሬ ረቡዕም ቀጥለዋል። በደቡባዊ ዩናይትድ ስቴትስ የሚገኙ የማህበረሰብ አባላትን የከፋፈለው የፍርድ ሂደት አሜሪካ ከዚህ ቀደም በጥቁር ማህበረሰብ አባላት ላይ የተፈጸመውን የግድያ ጥቃት መልሳ እንድታስበው ያስገድዳት ይችላል ተብሏል። ረጅም ጊዜ በፈጀው የእስከዛሬው ክርክር ከማህበረሰብ የተውጣጡ ዳኞች በተከላካይ ጠበቃና በክፍለ ግዛቱ አቃቤ ሕግ መካከል በተነሳው ክርክር የማይስማሙ ነገሮችን እያደመጡ መሆኑን ተመልክቷል። ወጣቱን ጥቁር አሳደው ገድለዋል በሚል የተከሰሱት የ65 ዓመቱ ግሪጎሪ ማክማይክል፣ የ35 ዓመቱ ልጃቸው ትራቪስ ማክማይክል እና ጎረቤት የሆኑት የ52 ዓመቱ ዊሊያም ራዲ ብራያን ናቸው። ዩናይትድ ስቴትስ እና የአውሮፓ አጋሮቿ ሞስኮ በዩክሬን ድንበር አቅራቢያ የምታደርገው ወታደራዊ እንቅስቃሴ ዝም ብሎ ለይስሙላ የሚደረግ ላይሆን ይችላል በሚል ስጋት የመጠባበቂያ ዝግጅት እያደረጉ መሆኑ ተሰማ። የተለያዩ የዩናይትድ ስቴትስ ባለስልጣናት ትናንት ማክሰኞ ለአሜሪካ ድምጽ እንደተናገሩት ሩሲያ በአካባቢው የምታደርገው ያልተለመደው ወታደራዊ እንቅስቃሴና ጠንከር ያሉ ንግግሮች አሳሳቢ ናቸው ሲሉ አስታውቀዋል። አክለውም ቀጥሎ የሚሆነውን ነገር ምንም ይሁን ምን ዋሽንግተን ኬቭን መርዳቷ ምንም ጥርጥር የሌለው ነው ብለዋል። ስማቸውን መግለጽ ያልፈለጉ አንድ ከፍተኛ ባለስልጣን ለቪኦኤ ሲናገሩ ዩናይትድ ስቴትስ የሩሲያን አደገኛ እርምጃ አስመልክቶ ልትወስዳቸው የምትችላቸው በርካታ አማራጮች ያላት መሆኑን አሳይተናል። እነዚያንና ሌሎች አማራጮችን ወደፊትም ለመጠቀም የምናቅማማ አይደለንም ብለዋል። የዩናይትድ ስቴትስ የጦር ኤታ ማጆር ሹም ጀነራል ማርክ ሚሊ ጉዳዩን አስመልክተው ከራሽያ አቻቸው ጋር በስልክ መነጋገራቸው ተመልክቷል። ንግግሩን ተከትሎም የዋይት ሃውስ እና የውጭ ጉዳይ ሚኒስትር ባለስልጣናት መግለጫ መስጠታቸው ተጠቅሷል። በሁለቱ አገሮች የጦር መሪዎች መካከል የተደረገው ውይይት የተደረሰበት ስምምነት ወደፊት እንደሚገለጽም ተነግሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን በአፍጋኒስታን እየተባባሰ የመጣው የሰብአዊ ቀውስ እያሳሰባቸው መሆኑን ተናገሩ። በአፍጋኒስታን የዩናይትድ ስቴትስ ልዩ መልእክተኛ የሆኑት ቶማስ ዌስት ትናንት ለቪኦኤ እንደተናገሩት የሰብአዊ ቀውሱ ባለፈው ታህሳስ ታሊባን አፍጋኒስታንን ከመቆጣጠሩ በፊት ጀምሮ የነበረ መሆኑን ገልጸዋል። አሁን ተባብሶ ያየነው አፍጋኒስታን ላለፉት 20 ዓመታት ጥገኛ የነበረችበት ዓለም አቀፉ እርዳታ በመቋረጡ ነው በማለት ተናግረዋል። ልዩ መልእክተኛው ለታሊባን መሪዎችም በኃይል ወደ ስልጣን የሚመጡ ከሆነ ያ እርዳታ እንደማይኖር አስጠንቅቀናቸው ነበር ብለዋል። ባለፈው ሳምንት የታሊባን የውጭ ጉዳይ ሚኒስትር አሚር ካህን ሙታቂ ለዩናይትድ ስቴትስ ምክር ቤት በጻፉት ግልጽ ደብዳቤ ዩናይትድ ስቴትስ የአፍጋኒስታን ማዕከላዊ ባንክ ሀብት በሆነው የ9 ቢሊዮን ዶላር ጨምሮ በሌሎች አገሪቱ የፋይናንስ ምንጮች ላይ የጣለችውን ማዕቀብ ካላነሳች አፍጋኒስታንን ለቀው የሚወጡ የስደተኞች ማዕበል ሊኖር ይችላል ሲሉ አስጠንቅቀዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። The Voice of America.
አመሰግናለሁ ደረጀ ደስታን ለዜናው። ይህ ከአሜሪካ ድምጽ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ እንዲሁም በ31 ሜትር ባንድ በ9485 ኪሎ ሄርትስ ለራዲዮ በቴሌቪዥን ተከታታዮቻችን በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት በቀጥታ የሚተላለፍላችሁ የረቡዕ ህዳር 15 2014 ዓመተ ምህረት ስርጭታችን ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic በቀጥታ መከታተል ትችላላችሁ። የተከበራችሁ አድማጮች፣ ተመልካቾች እንዲሁም በኢንስታግራም እና ዩቲዩብ ላይ እንገኛለን። በዚህ ምሽት በመደበኛ ዝግጅቶቻችን የረቡ ምሽት መደበኛ ዝግጅቶች ኢትዮጵያውያን በአሜሪካ የኢትዮጵያ አሜሪካውያን ተሳትፎ በአሜሪካ ፖለቲካ ውስጥ እንዲሁም በሴቶችና ቤተሰብ ክፍለ ጊዜ የስኬት ታሪክ ይዘንላችኋል። አሁን የዕለቱ አበይት የዓለም ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር መዝመታቸውን ተከትሎ የመንግስቱን ስራዎች ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲመሩ ተወስኗል። የኮሚኒኬሽንስ አገልግሎት ነው ይህን ያሳወቀው። በሌላ በኩል ደግሞ ዣን አፍሪክ የሚባል በፈረንሳይኛ የሚወጣ መጽሔት ፕሬዚደንቷ ሳህለወርቅ ዘውዴ ያላሉትን ብለዋል ብሎ ዘግቧል በሚል የመንግስቱ የኮሚኒኬሽንስ አገልግሎት ሚኒስትር ዶክተር ለገሰ ቱሉ ተችተዋል። ኬኔዲ አባተ።
የመንግስት ኮሚኒኬሽን አገልግሎት ወቅታዊ ጉዳዮችን በተመለከተ በዛሬው ዕለት በሰጠው መግለጫ ጠቅላይ ሚኒስትር አብይ አህመድ የፓርቲያቸው ስራ አስፈጻሚ ኮሚቴ ካደረገው ውይይት በኋላ ወደ ጦር ግንባር እንደሚዘምቱ በገለጹት መሰረት በትናንትናው ዕለት መዝመታቸውን አረጋግጧል። መግለጫውን የሰጡት የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ የጠቅላይ ሚኒስትሩን መዝመት ተከትሎ መደበኛ ስራዎችን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲመሩ መወሰኑን ተናግረዋል።
ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ከትላንትናው ዕለት ማለዳ ጀምሮ ከጦር ኃይሉ ጎን ተሰልፎ አመራር እየሰጡ ይገኛሉ። የተለያዩ የፖለቲካ ፓርቲ አመራሮች የብልጽግና ፓርቲ አመራሮችን ጨምሮ ወደ ግንባር ተንቀሳቅሷል። ሌሎችም እየተንቀሳቀሱ ይገኛሉ። አንዱን ይዞ ሌላውን አንጠልጥሎ እንዳይሆን ከፊሉ አመራር ደግሞ ከጦርነት ባልተናነሰ መልክ ከፍተኛ ጥረት የሚጠይቁ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ስራዎች ስላሉ ከፊሉ አመራር ይሄንኑ ስራ እንዲሰራ ተወስኗል። በዚህም መሰረት ክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ይሄንኑ ያስተባብሩ እንዲቆዩ ተወስኗል።
የጠቅላይ ሚኒስትሩ ውሳኔ በተለያዩ የህብረተሰብ ክፍሎች ላይ መነቃቃትን መፍጠሩንም የገለጹት ዶክተር ለገሰ ለዚህም አትሌቶችንና የኪነ ጥበብ ባለሙያዎችን ጨምሮ ሌሎች አካላትም ዘመቻውን ለመቀላቀል መወሰናቸውን በማሳያነት አንስተዋል።
የጠቅላይ ሚኒስትራችን ውሳኔና ጥሪን ተከትሎ የተለያዩ የህብረተሰብ ክፍሎች ማለትም የተለያዩ የፖለቲካ ፓርቲ አመራሮችና አባሎቻቸው፣ የተለያዩ አትሌቶች፣ የኪነ ጥበብ ባለሙያዎች፣ የህዝብ ተወካዮች ምክር ቤት አባላት እንዲሁም የቀድሞ ጦር ሰራዊት አባላትና የመሳሰሉት ስሜታቸውን አንጸባርቀዋል። ውሳኔውና ጥሪው በአጠቃላይ በህብረተሰቡ ውስጥ በህብረተሰቡም ሆነ በወገን ጦር ላይ ከፍተኛ መነቃቃትን ፈጥሯል።
የአፍሪካ ህብረትና ዩናይትድ ስቴትስን ጨምሮ የተለያዩ አካላት ለዲፕሎማሲያዊ መፍትሄ ጥረት ማድረጋቸውን በቀጠሉበት በአሁን ወቅት ጦርነቱ ይበልጥ እየተፋፋመ ይገኛል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማን በኢትዮጵያ የነበራቸውን ቆይታ በተመለከተ ትናንት በሰጡት መግለጫ የኢትዮጵያ ተፋላሚ ኃይሎች ከወታደራዊ ግጭት ወደ ድርድር ሂደት እንዲሸጋገሩ ለማድረግ በሚደረገው ጥረት መጠነኛ መሻሻል መኖሩን ቢገልጹም መሬት ላይ ያለው እውነታ ግን ይህን ጥረት ከባድ እንደሚያደርገው አልሸሸጉም። በሁለቱም ወገን ውጊያውን በበላይነት ለማጠናቀቅ የሚደረጉ እንቅስቃሴዎች የቀጠሉ ሲሆን የኢትዮጵያ መንግስት ኮሙኒኬሽን ሚኒስትሩ ዶክተር ለገሰ ቱሉም በዛሬው መግለጫቸው ለጠቅላይ ሚኒስትሩ የክተት ጥሪ መላው የኢትዮጵያ ህዝብ ምላሽ እንዲሰጥ ጠይቀዋል። ሚኒስትሩ ባነሱት ተያያዥ ጉዳይ ከህወሓት ጋር ወግነዋል ያሏቸው አንዳንድ የውጭ መገናኛ ብዙሃን ኢትዮጵያን በተመለከተ የሚሰሩት የሐሰት ዘገባ ተባብሶ ቀጥሏል ብለዋል። ለዚህም ዣን አፍሪክ የተባለ የፈረንሳይኛ መጽሔት ፕሬዝዳንት ሳህለወርቅ ዘውዴ ያላሉትን እንዳሉ በማስመሰል አውጥቷል ያሉትን ሪፖርት በማሳያነት ጠቅሰዋል።
አንዳንድ የውጭ ሚዲያዎች የኢትዮጵያን ክፋት ለማያት ያላቸው ምኞት ጣራ የነካበት ወቅት ላይ እንገኛለን። በአሰት ወሬ ህዝቡን ለማሸበር በተደጋጋሚ ከመሞከራቸው ባለፈ አሁን ደግሞ ከግራጫ ውሸት ወደ ነጭ ውሸት እየተሸጋገሩ ይገኛሉ። መሪዎች ያላሉትን እንዳሉ በማስመሰል ያላደረጉትን እንዳደረጉ አድርገው መጻፍ ጀምሯል። በቅርቡ እንኳን ዣን አፍሪካ ዘ አፍሪካን ሪፖርት የተባለ የፈረንሳይ መጽሔት ክብርት ፕሬዝዳንት ሳህለወርቅ ዘውዴ ያላሉትን እንዳሉ አድርጎ በአመራሩ መካከል ከፍተኛ ክፍፍል እንዳለ አስመስሎ ያቀረቡበት ሁኔታ አለ። ክብርት ፕሬዝዳንቷ ከነዚህ መጽሔት አዘጋጆችም ጋር አይተዋወቁም፣ መጽሔቱንም አያውቁም። ስለዚህ ይሄ የሚያሳየን ኢትዮጵያ ላይ የሚሰሩ ኃይሎች ምን ያህል ከፍተኛ ክፍፍል ውስጥ የገቡ እንደሆነ የሚያስገነዝብ ነው።
መጽሔቱ ያቀረበው ጽሑፍ በኢትዮጵያ አመራሮች መካከል መከፋፈል ያለ ለማስመሰል የተደረገ ሙከራ ነው በማለት በጽሑፍ ባወጡት ምላሽ የተናገሩት ፕሬዝዳንት ሳህለወርቅ ዘውዴም የመጽሔቱን ሪፖርት ካዘጋጀው ጸሐፊ ጋር ተገናኝተው እንኳን እንደማያውቁ በመግለጽ አስተባብለዋል። በሌላ በኩል ዣን አፍሪክ የተባለው የፈረንሳይኛ መጽሔት በጉዳዩ ላይ ምላሽ እንዲሰጠን በስልክና በኢሜል ጥያቄ ያቀረብን ሲሆን ይህ ዘገባ እስከተጠናቀረበት ጊዜ ድረስ ምላሻቸውን አላገኘንም። ምላሽ እንዳገኘን ይዘንን መለሳለን። የመንግስት ኮሙኒኬሽን ሚኒስትሩ ዶክተር ለገሰ በዛሬው መግለጫቸው የተለያዩ ሀገራትና ዓለም አቀፍ ተቋማት ከወቅታዊው ሁኔታ ጋር በተያያዘ ዜጎቻቸውንና ሰራተኞቻቸውን ከኢትዮጵያ ለማስወጣት ስለጀመሩት እንቅስቃሴም አንስተዋል። ዩናይትድ ስቴትስን ጨምሮ አንዳንድ ሀገራትና ኤምባሲዎቻቸው ዜጎቻቸውን ለማስወጣት ቢወስኑም አብዛኛው ተግባራዊ አለማድረጋቸውን የገለጹት ሚኒስትሩ ውጅንብር ብለው የገለጹትን ዜጎችን የማስወጣት ሐሳብ አሸባሪ ካሉት አካል ጎን የመሰለፍ እርምጃ እንደሆነ አመልክተዋል።
የአሜሪካ ኤምባሲውን ሌሎች ኤምባሲዎች ደህንነት አልተሰማንም ካሉ፣ ለሰራተኞቻቸው ምቹ ሁኔታ የለም ካሉ በየትኛውም ጊዜ መውጣት መብታቸው ነው። ስለዚህ 24 ሰዓት በሩ ክፍት ነው፣ የሚከለክል የለም። ኢትዮጵያ ግን ሰላሟን ደህንነቷን ይዛ ትቀጥላለች። የኤምባሲዎቹ መኖር የኢትዮጵያን ደህንነት አረጋግጥም። ኢትዮጵያን ደህንነታቸውን፣ ሰላማቸውን፣ አንድነታቸውን የሚያረጋግጡት በራሳቸው ጥረትና በክንዳቸው ብቻ እንደሆነ መታወቅ አለበት። ስለዚህ አንዳንዶቹ ይህን መግለጫ ቢያወጡም እስከዛሬ ድረስ የተወሰኑት ካልሆኑ በቀር አብዛኞቹ አልወጡም። ስለዚህ በአዲስ አበባ ከተማም ብቻ ሳይሆን በተለያዩ የሀገሪቱ አካባቢዎች እንቅስቃሴ እያደረጉ እንገኛለን። ስለዚህ እንዲህ አይነቶቹ ውዥንብሮች በአንድ ወይ በሌላ መልኩ ኢትዮጵያን ለማጥቃት ከአሸባሪው ጎን ጋር የመሰለፍ ጋር ተያይዞ መወሰድ ይኖርበታል።
አሜሪካውያን ከኢትዮጵያ ለቀው እንዲወጡ በተደጋጋሚ ያሳሰበው በአዲስ አበባ የሚገኘው የሀገሪቱ ኤምባሲ ትናንት ባወጣው መግለጫ በኢትዮጵያ የሽብር ተግባራት ሊፈጸሙ እንደሚችሉ በመግለጽ ማስጠንቀቂያም ሰጥቷል። የሀገሪቱ ውጭ ጉዳይ ሚኒስቴርም በኢትዮጵያ ያለው ሁኔታ አሳሳቢ መሆኑን ጠቅሶ ያሉትን የንግድ የአየር ትራንስፖርት አማራጮች በመጠቀም አሜሪካውያን በአስቸኳይ እንዲወጡ ማሳሰቡም የሚታወቅ ነው። በሌላ በኩል የጸጥታ አካላት ከህዝቡ ጋር በመቀናጀት ባከናወኗቸው ተግባራት ስጋት ሊሆኑ የሚችሉ ሁኔታዎችን መቆጣጠራቸውን የገለጸው የአዲስ አበባ ከተማ አስተዳደር በአሁን ወቅት ከተማዋ እንደ ወትሮው ሁሉ ሰላማዊ ስለመሆኗ በከተማዋ ለሚገኙ ዲፕሎማቶች ትናንት በሰጠው ማብራሪያ መግለጹ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምጽ የ መጽሔት ዝግጅት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች፣ ተመልካቾች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ኬኔዲ አባተን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። የህወሓት አማጽያን ወደ አዲስ አበባ ለመግባትም ሆነ የጅቡቲን መስመር ለመያዝ የሚያደርጉትን እንቅስቃሴ አጥብቀው እንደሚቃወሙ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፌልትማን የኢትዮጵያ ጉብኝታቸውን አጠናቀው ከትናንት በስቲያ ሲመለሱ ለጋዜጠኞች መግለጫ ሰጥተዋል። አምባሳደር ፌልትማን ኢትዮጵያ ውስጥ የነበራቸውን የሁለት ቀናት ቆይታ አስመልክቶ ሲናገሩ በሁለቱ ወገኖች በህወሓትና በኢትዮጵያ መንግስት መካከል ውይይት ለመጀመር የሚቻልበት ዲፕሎማሲያዊ ጥረቱ እንዲሳካ ለማድረግ የሚቻልበት ጭላንጭል ማየታቸውን ጠቁመው በምድር ላይ ያለው ሁኔታ ግን ብዙ ፈተናዎችንና እክሎችን ሊፈጥር እንደሚችልቸውን ገልጸዋል። የአምባሳደር ፌልትማንን መግለጫ የተከታተለችው ስምኝሽ ቆየ ተከታዩን አጠናቅራለች።
በኢትዮጵያ በነበራቸው የሁለት ቀን ቆይታ ከመንግስት ተወካዮችና ከህወሓት አመራሮች ጋር በተናጠል ንግግር ማድረጋቸውን የገለጹት አምባሳደር ፌልትማን ሁለቱም የጦርነቱ ተሳታፊ ወገኖች ወደ ድርድር ለመምጣት ፍላጎት ማሳየታቸውን ቢገልጹም የሀገሪቱን መረጋጋትና አንድነት እየተፈታተነ ነው ያሉት ጦርነት እየቀጠለ ያለበት ፍጥነት ግን እንዳሳሰባቸው ተናግረዋል። ፌልትማን ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር እሁድ ዕለት በነበራቸው ቆይታ ጠቅላይ ሚኒስትሩ ዋና አላማቸው የህወሓት አማጽያንን ከተቆጣጠሯቸው የአማራና የአፋር ክልሎች በማስወጣት ወደ ትግራይ መመለስ መሆኑን እንደነገሯቸውና ይህንን አላማም እንደሚጋሩት ተናግረዋል። ፌልትማን አክለው በተመሳሳይ ከህወሓት አመራሮች ጋር በነበራቸው ግንኙነት ቅድሚያ የሚሰጡት የኢትዮጵያ መንግስት ከሐምሌ ጀምሮ በትግራይ ላይ የጣለውን የሰብአዊ እርዳታ አቀባን ማስቆም መሆኑን እንደነገሯቸውና ይህንንም አላማ እንደሚጋሩ ገልጸው ሁለቱም አላማዎች መሳካት የሚችሉት ግን በፖለቲካዊ መግባባት ብቻ መሆኑን አመልክተዋል።
እንዳለመታደል ሆኖ ሁለቱም ወገኖች አላማቸውን በወታደራዊ ኃይል ነው ለማሳካት እየሞከሩ የሚገኙት። ሁለቱም ወገኖች ደግሞ ለማሸነፍ ጫፍ ላይ ደርሰናል ብለው ያምናሉ። ለአንድ ዓመት ከተካሄደ ውጊያና በመቶ ሺህና በሺዎች የሚቆጠሩ ሰዎች ለሞትና ለመፈናቀል ከተዳረጉ በኋላ ግን ወታደራዊ መፍትሄ እንደማይገኝ ግልጽ ይሁን ይገባል።
ፌልትማን ከጋዜጠኞች በቀረበላቸው ጥያቄ ከጠቅላይ ሚኒስትር አብይ ጋር በነበራቸው ውይይት ወቅት ጠቅላይ ሚኒስትሩ ወደ ጦር ግንባር የመዝመት ፍላጎታቸውን ገልጸውላቸው እንደነበርና እርሳቸው ለማስቆም ሞክረው እንደነበር ለተጠየቁት ጥያቄ ሲመልሱ ጠቅላይ ሚኒስትሩ የህወሓትን ኃይል ወደ ትግራይ መመለስ እንደሚችሉ እንደሚያምኑ እንደነገሯቸው ጠቅሰዋል። እሳቸው ግን ይህንን መተማመን እንደማይቀበሉት ማስረዳታቸውንም ተናግረዋል።
እውነት ቢሆንም እንኳን ጦርነቱ በኢትዮጵያ መረጋጋት፣ በንጹሃን ሰዎች፣ በኢትዮጵያኖች ክብር ላይ የሚያስከፍለው ዋጋ ከፍተኛ መሆኑንና የህወሓት አማጽያንን በወታደራዊ ኃይል ወደ ትግራይ እንዲመለሱ የማድረግ አላማቸውን በአፍሪካ ህብረት፣ በጎረቤቶቻቸውና በዓለም አቀፍ ማህበረሰብ ድጋፍ በዲፕሎማሲው መንገድ ማሳካት እንደሚችሉ ልነግራቸው ሞክሬያለሁ።
የህወሓት አማጽያን ወደ ሚሌ በመግፋት ወደ ጅቡቲ የሚወስደውን መንገድ ለመቆጣጠር ያደረጉት ጥረት በብሔራዊ መከላከያ አባላትና አጋሮቻቸው መደናቀፉን የተናገሩት አምባሳደር ፌልትማን በሌላ በኩል ህወሓት ወደ አዲስ አበባ በሚወስደው መንገድ ግን ወደፊት መግፋታቸውን የሚገልጽ መረጃ እንደደረሳቸው በመግለጽ ይሄ ሁኔታ በእጅጉ አሳስቦናል ብለዋል።
It alarms us for several reasons. It alarms us because the more that you have the military conflict expanding,
ሁኔታው በብዙ ምክንያት ያሳስበናል። ወታደራዊ ግጭቱ እየሰፋ በመጣ ቁጥር በጦርነት የሚጎዱ ሰዎች ቁጥርም እንዲሁ እየጨመረ መሄዱ ያሳስበናል። የህወሓት አማጽያን ወደ አዲስ አበባ በቀረቡ ቁጥርም ከድርድሩ እናገኛለን ብለው የሚጠብቁት ፍላጎት እየጨመረ ሊሄድ ይችላል። አንድ በግልጽ ማስቀመጥ የምፈልገው ነገር የህወሓት አማጽያን ወደ ጅቡቲ የሚወስደውን መንገድ ለመቆጣጠርም ሆነ አዲስ አበባ ለመግባት የሚያደርጉትን ማስፈራራት አጥብቀን እንቃወማለን።
በስልክ አማካኝነት በተካሄደው ጋዜጣዊ መግለጫ የዩናይትድ ስቴትስ የመጀመሪያውም የመጨረሻውም ዓላማ ኢትዮጵያ ውስጥ እየተካሄደ ያለውን ግጭት ለመፍታት ዲፕሎማቲክ ድጋፍ መስጠት መሆኑን አበክረው የተናገሩት ፌልትማን ለአንድ ወገን ድጋፍ እንዳለን ተደርጎ የሚናፈሰው ወሬ ሐሰት ነው ሲሉ አጣጥለውታል።
We have no intention of any engagement except diplomatic engagement on behalf of the
ፖለቲካዊ ሂደቱን ለማበረታታት የሚደረገውን ዓለም አቀፍ ጥረት ወክለን ከምናደርገው ዲፕሎማሲያዊ ጥረት ውጪ ሌላ ምንም ዓላማ የለንም። ይህን ለማድረግ የሚጠፋ ጊዜ እንደሌለ የኢትዮጵያ ጎረቤቶች፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና መላው ዓለም አቀፉ ማህበረሰብ ይስማማበታል።
ፌልትማን አክለው የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያውያን በኢትዮጵያ ያለውን ግጭት ለማብረድ ትልቅ ኃላፊነት እንዳለባቸው በመግለጽ ኃላፊነታቸውን እንዲወጡ ጥሪ አቀርበዋል።
For decades, Ethiopian Americans have been instrumental in advocating for reforms that would ensure
ለፉት አስርት ዓመታት የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያውያን በኢትዮጵያ የዝራት መሻሻል እንዲመጣና ኢትዮጵያኖች የሰብአዊ መብታቸውና ነጻነታቸው ተከብሮ በክብር እንዲኖሩ በመጠበቅ ረገድ ትልቅ ሚና ሲጫወቱ ቆይተዋል። አሁንም ይሄንን ጦርነት የማነሳሳትና የማባባስ ሁኔታ እንዲቆም በተመሳሳይ ሁኔታ ኃላፊነታቸውን የመወጫ ጊዜው ነው።
ወደ ትግራይ የሚደረገው የሰብአዊ እርዳታ በተወሰነ ሁኔታ መሻሻል ማሳየቱን የጠቆሙት ፌልትማን ከሐምሌ ጀምሮ ወደ ትግራይ መድረስ ከነበረበት የሰብአዊ እርዳታ የደረሰው 12 ከመቶ ብቻ በመሆኑ መሻሻሉ እንደሚቀጥልና እርዳታ እየሰፋ እንደሚሄድ እምነት እንዳላቸው ተናግረዋል። ህወሓት በተቆጣጣራቸው የአፋርና አማራ ክልሎችም እንዲሁ እርዳታ የሚያስፈልጋቸው በርካታ ንጹሃን ዜጎች እንዳሉ ሊሰመርበት እንደሚገባ የገለጹት ፌልትማን ዋና አላማው ጦርነት እየተካሄደ ባለባቸው አካባቢዎች ሁሉ እርዳታ እንዲደርስ ማድረግ እንደሆነ አክለው ገልጸዋል። ለአሜሪካ ድምጽ ዘገባ ስመኝሽ ቆየ፣ ዋሽንግተን ዲሲ።
ስመኝሽ ቆየን ለዘገባው አመሰግናለሁ። ወደ ተከታዩ የመስሊት እናልፋለን። የጠቅላይ ሚኒስትር አብይ አህመድን ወደ ጦር ግንባር ለመሄድ መወሰን ተከትሎ በኢትዮጵያ የወቅቱ ሁኔታ ላይ የሚኖረውን ጫናና ሌሎችም ውጤቶች በተመለከተ የተለያዩ አስተያየቶች ከተለያዩ አካባቢዎች እየተሰሙ ናቸው። የኢንተርናሽናል ክራይሲስ ግሩፕ ወይም የዓለም አቀፉ የቀውሶች ተከታታይ ቡድን የምስራቅ አፍሪካ ቢሮ ባልደረባ የሆኑት ሙሩፊ ሙታይጋ የጠቅላይ ሚኒስትሩ ውሳኔ የችግሩን ግዝፈት ይጠቁማል ብለዋል። ይሁንና የሰላም ተስፋ አሁንም አልጨለመም ባይ ናቸው ሙታይጋ። ሀብታሙ ስዩም አነጋግሯቸዋል።
ዓለም አቀፍ ቀውሶችን የሚያጠነውና የሚተነትነው የመፍትሄ ሐሳቦችንም የሚጠቁመው ክራይሲስ ግሩፕ የአፍሪካ መርሃ ግብር ኃላፊ ሙሩዚ ሙታይጋ ጠቅላይ ሚኒስትር አብይ አህመድ ጦር ሰራዊታቸውን በግንባር ተገኝተው ለመምራት መወሰናቸው፣ ለዘመቻ መነሳታቸው ኢትዮጵያ ውስጥ ያለው ቀውስ የደረሰበትን ደረጃ አመላካች እንደሆነ ጠቁመዋል።
We know that throughout Ethiopian history it is not unusual for leaders to deploy to the front lines.
በኢትዮጵያ ታሪክ መሪዎች ወደ ጦር ግንባር ማምራታቸው ሀገራቸው አደጋ ተደቅኖባታል የሚል ስሜት ሲያድርባቸው ህዝብን ማደራጀታቸው የተለመደ እንደሆነ እናውቃለን። ይሁንና በቅርቡ የተሰማው ዘመቻ ዜና በመጠኑ አስገራሚ ነው። ይህ ጉዳይ የቀውሱን ግዝፈት አጉልቶ የሚያሳይ ይመስለኛል። እንዳለመታደል ሆኖ ሁለቱም ተፋላሚ ገጾች በጦር ድል ለማድረግ ማቀዳቸውን ያሳያል። ያለፈው ዓመት ያሳየን ነገር ቢኖር ፍልሚያው የቀጠለው የሰው ልጆችን ህይወትና የምጣኔ ሀብት ውድመት ጋ በማስከፈል ነው። ጦርነቱ ወደ መዲናዋ እየተቃረበ በመጣበት በአሁኑ ሰዓት የኢትዮጵያ አመራሮች ሰላማዊ መፍትሄ ለማምጣት በድጋሚ ያስባሉ አለያም ለንግግር እድል ይሰጣሉ የሚል ተስፋ አለኝ።
የአሁኑ የጠቅላይ ሚኒስትሩ ውሳኔ ሌሎች ታዋቂ ሰዎችም ፈለጋቸውን ለመከተል ያሳዩት እርምጃ የአፍሪካ ህብረትና ዩናይትድ ስቴትስ የጀመሩት የሰላም ድርድር ማክተሙን ጠቋሚ አድርገው የሚቆጥሩት አሉ። ሙሩዚ ሙታይጋ ግን የሰላም ተስፋ አሁንም ሙሉ በሙሉ እንዳልጨለመ ይናገራሉ። ተፋላሚ ወገኖች ቢወስዷቸው ያሏቸውን እርምጃዎችም ያብራራሉ።
We know that the window for a peaceful resolution has always been quite narrow.
የሰላማዊ መፍትሄ መስኮት ወትሮውንም ጠባብ ነበር። ተፋላሚዎችም በተለመደ ሁኔታ ለመቀጠል ይወሰኑ ይመስላል። ከኢትዮጵያ ታሪክ እንደምንረዳው ፍትሃዊ ባልሆነ መንገድ አንደኛው ወገን በአንደኛው ላይ የበላይነቱን አረጋግጦ ብቻ መቀጠል ይፈልጋል። ካለፈው ዘመን ሁሉ የተለየ ቅጽበት ላይ እንደምንገኝ ማወቅ በጣም ጠቃሚ ይመስለኛል። ካለ ድርድር ዘለቄታ ያለው የሰላም መንገድ ለማግኘት በእጅጉ ያስቸግራል። ይሁንና መስኮቱ የጠበበ ቢሆንም አነስተኛ ጭንቀት ብቻ የሚተው ውጤት ለማስመዝገብ የሚያስችሉ ኢትዮጵያንን ያነሰ ዋጋ የሚያስከፍሉ አማራጮች አሉ። የመጀመሪያው የፌደራሉ መንግስት ባለስልጣናት ወደ ትግራይ እርዳታ እንዲገባ መፍቀድ አለባቸው። የፖለቲካ እስረኞችን መልቀቅና በትግራይ ተወላጆች ላይ የሚያደርጉትን የጅምላ እስር ማቆም አለባቸው። በመልሱ የትግራይና የኦሮሞ ብሔርተኛ አማራሮች ጥቃት ማቆም አለባቸው። ከያዟቸው ቦታዎች በመውጣትና ድጋፍ እንዲገባ መፍቀድ ይኖርባቸዋል። ይሄ ወደ ሰላም የሚመራ አንደኛ መንገድ ይመስለኛል። በድጋሚ የምናገረው ጠባብ የሰላም መስኮት መኖሩን ነው። ሰዎች ግን ጥረታቸውን ሊያቆሙ ይገባል ማለት አይደለም።
But still it doesn't mean that people should stop trying.
መቀመጫቸውን ናይሮቢ ኬንያ ላይ ያደረጉት የክራይሲስ ግሩፕ አጥኚና የቀጠናዊ ቀውሶች ተንታኙ ሙሩዚ ሙታይጋ ያነሳሁላቸው ሌላው ጥያቄ የኢትዮጵያ ውስጥ ቀውስ እንደምን ለቀጠናው ስጋት እንደሚሆን ለማወቅ ያለመ ነበር። በሳቸው እይታ የኢትዮጵያ ውስጥ ችግር በኢትዮጵያ ግዛት የሚቀር ያንዲት ሀገር ችግር ብቻ አይደለም።
Ethiopia is the most important country in the region. It is the anchor state itself historically.
ኢትዮጵያ በቀጠናው እጅግ ጠቃሚ አገር ናት። በታሪክ ሰላምን ለሌላው የምታዳርስ የማይናጥ ስፍራ ያላትም አገር ናት። ከአህጉሩ በህዝብ ብዛት ሁለተኛ አገር ናት። በቀጠናው ውስጥ ካሉ ከሁሉም አገራት ጋርም በመሰረታዊነት ድንበር ትጋራለች። መንገዳችን ሁሉ በኢትዮጵያ ሰላም ለማስፈን ማምራቱ እጅግ አስፈላጊ ነው። የዚህ ምክንያት ደግሞ ኢትዮጵያ ውስጥ ባለው ቀውስ ጫና የማይደርስበት አገር አለመኖሩ ነው።
Because there is hardly any country with that will not be affected by potential state failure in Ethiopia.
ኢትዮጵያ ለቀጠናው ማልፉ ለሌሎች ሀገራትና የሰላም ማስከበር ጥረቶች ያበረከተቻቸውን አስተዋጽኦ ያነሱት ሙሩዚ የኢትዮጵያ ውስጥ ጦርነት ከግዙፍ ህዝብ እንቅስቃሴ ወይንም ከስደት አልፎ በቀጠናው ውስጥ ሊንሰራፋ ከሚችል የመንግስታት ዕውቅና በሌላቸው ኃይሎች እጅ ሊገባ ከሚችለው የጦር መሳሪያ ዝውውር ጋር በተገናኘም ቀጠናው ከግዙፍ ስጋቶች ጋር እንዲፋጠጥ እንደሚያስገድደው አክለዋል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
አመሰግናለሁ ሀብታሙ ስዩም ለዘገባው። እስኪ ደግሞ ውጥረትና ሁከት ከበረታበት ሰሜኑ የሰላምና የአንጻራዊ መረጋጋት ወሬ ወደሚነፍስበት ወደ ደቡብ ኢትዮጵያ ዘወር እንበል። በደቡብ ኢትዮጵያ ኮንሶ ዞን በተለይ በሰገን ከተማና በአካባቢው ባሉ ወረዳዎች ውስጥ ለተራዘመ ጊዜ ሲሰፍኑ የቆየው ውጥረት ሁከት ብዙዎችን አፈናቅሏል። በሺዎች የሚቆጠሩ ህይወትም ጠፍቷል ሲዘገብ ቆይቷል። ይህም ያው ሁኔታ አሁን አንጻራዊ ሰላምና መረጋጋት ተፈጥሮ የተሻለ ሁኔታ መኖሩን የክልሉ የሰላምና የጸጥታ ቢሮ አስታውቋል። ዮናታን ዘብዲዮስ ከሐዋሳ ተከታዩን ይነግረናል።
የግጭቱ መንስኤ ከኮንሶ ከሰገድ ከተማ ከአማሮ ከቡርጅና ከድራሼ ወረዳዎች የተወጣጡ አዲስ ወረዳ እንዲመሰረት በሚጠይቁ ግለሰቦች ፍላጎት ምክንያት መሆኑን የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማዮ ባውዲ ለአሜሪካ ድምጽ ተናግሯል።
እንግዲህ ከተናው ጋር ያለው ያለመረጋጋት መሰረታዊ ማይከሉ ጥያቄ ያለን በሚሉ በተደራጁ ቡድኖች ከመደበኛ ህዝብ ጠይቆ ከመንግስት መልስ ከመያገኘው መደበኛ አሰራር ወጣ ባለ መንገድ በግጭትና በሁከት ንብረት በማውደም ዜጎችንም ጭምር ቅድም እንዳነሳው በመግደል ጥያቄዎቻችንን እናስመልሳለን የሚል ፍጹም ዲሞክራሲያዊ ያልሆነ መርህን ያልተከተለ እንቅስቃሴ ስለነበር የዜጎች ህይወት ላይ ጉዳት ደርሷል። ንብረትም ወድሟል። ሰውም ከቀየው እንዲፈናቀል እድል ፈጥሯል። በሂደቱ የበርካታ ጉዳቶች ደርሷል። በጣም አስቀያሚ ነው።
ከ15 ቀናት በፊት በሰገነ ከተማ ውስጥ በተከሰከሰ ግጭት 7 ሰዎች መገደላቸውን መዘገባችን ታወሳል። ከዚህ ግጭት ጋር በተያያዘም ከ9000 በላይ ሰዎች ቀያቸውን ለቀው መፈናቀላቸውን በወቅቱ የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ለማዮ ባውዲ ለአሜሪካ ድምጽ ገልጾ ነበር። አሁን በቀጠናው ዘላቂ ሰላም እንዲፈጠር ጥረት እየተደረገ መሆኑንም አቶ ለማዮ ተናግሯል።
ልዩ ፍላጎት ያላቸው፣ የግል ፍላጎት ያላቸው፣ የቡድን ፍላጎት ያላቸው ይሄን ደግሞ የሀገር ላይ አሁን የተፈጠረው ነገር እንደምቹ ሁኔታ ተጠቅሞ በዚህ እግረ መንገድ የኛም ጥያቄ ጫና ፍጥረን እንዲመለስልን እናደርጋለን የሚል ኢንትረስት ያላቸው ግለሰቦች አሉ። እነዚህ ግለሰቦችን ኦልሬዲ ህዝቡ ስላስቆመ የኛ ጸጥታ ተቋምም የህዝቡ አቋም ላይ ተመስርቶ እያገዘ ነው ያለው። ዘላቂ ሰላሙን አጠናክረን እንቀጥላለን። አሁን በተነጻጻሪ ሰላም ነው ቀጠና።
የተጠረጠሩ ግለሰቦችንም በቁጥጥር ስር ማዋላቸውም ገልጿል።
እስካሁን ወደ 98 ሰው ተይዟል። አልተጠናቀቀም። እየቀጠለ ነው ያለው። ያው በየቀኑ ፕሮግረስ አለ። ሰው ያጋለጠ ሲያመጣ እየተያዙ ነው ያሉት። ይሄ ተጠናክሮ የሚቀጥል ነው የሚሆነው። የፍርድ ቤት ትዕዛዝ የወጣባቸው ሰዎች ጭምራሉ። ባጭር ጊዜ ውስጥ እናጠቃላለን ብለን ነው እናምነውና ይሄ ተጠናክሮ ይቀጥላል።
ቀያቸው ተፈናቅለው የነበሩ ዜጎችም መመለሳቸውን ገልጠው የግል ፍላጎታቸውን ለማሳካት ኃይል በመጠቀም የህዝቡን ሰላም በሚያውኩ አካላትና ቡድኖች ላይ የክልሉ መንግስት የማያዳግም ርምጃ እንደሚወስድ ማሳስቧል።
ከጸጥታ ተቋሙ ጋር የተወሰነ የተኩስ ምልልስ ስለነበር ሰው ፈርቶ እንደቀደመው የችግሩ ሊፈጠር ነው የሚል ራሱን ለማዳን ሽሽት ማድረግ ጀምሮ ነበር ወደ አቅራቢያቸው ባሉ ሰላማዊ የሆኑ ቀበሌያት ጋር። ስለዚህ የጸጥታ ተቋማችን ይሄ ተደራጅቶ የሚታከሰውን ኃይል ስርዓት ካስያዘ በኋላ ቀጥታ ህዝቡን ወደ ቦታው ነው የተመለሰው። ምንም ነገር ስላልተነካ ማለት ነው። የ9000 ይወጣ ነው የተባለው ሰው ወደ ቦታው ወደ መደበኛ ቦታው እንዲመለስ ነው የተደረገው። አሁን ወደ ቦታው ተመልሷል። ዋናው ግን ህዝቡ እንደዚህ በስጋት የሚበረግግ እንዳይሆን አስተማማኝ ደረጃ ላይ ማድረስ ወሳኝ ነው። በምን ነው የጸጥታ ተቋማችን ቁጭ ብሎ ይዛ እየሰራ ስለሆነ ተጠናክሮ ይቀጥላል። ታጥቆ ጫካ ውስጥ ለመንግስት አካላት ላፈሙዝ አዙሮ መተኮስ በዚህ ወቅት ላይ ለሀገር አይጠቅምም ብለን ነግረናቸዋል። ሶ አሁንም ቀጣይ በዚህ መንገድ ቢቀጥል ከሆነ እነዚህ ኦሬዲ አሁን ሀገር ለማፍረስ ከሚንቀሳቀሰው ኃይል ተለይቶ የሚታዩ አይደሉም ማለት ነው።
ከ15 ቀናት በፊት የአካባቢ ነዋሪዎች በቀጠናው ስለተፈጠረው ግጭት ሲናገሩ በርካታ ሰዎች መፈናቀላቸውና መገደላቸውን ተናግረው መዘገባችን ታወሳል። የአካባቢ ነዋሪዎችን አስተያየት በዚህ ዜና ለማካተት ያደረግነው ጥረት በስልክ መስመር ምክንያት ለዛሬ አልተሳካም። ስናገኛቸው እንመለስበታለን። ኮንሶን ጨምሮ አማሮ፣ ቡርጂ፣ ደራሽና አለ ወረዳዎችን በስሩ ይዞ የነበረው የሰገን አካባቢ ህዝቦች የተሰኘው ዞን መፈሱን ተከትሎ በአካባቢው የዘለቀው አለመረጋጋትና ግጭት እስከዛሬ ድረስ እልባት እንዳላገኘም ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዴዎስ አመሰግናለሁኝ ለዘገባው። የተከበራችሁ አድማጮች፣ ተመልካቾች፣ ተከታዮቻችን የትንታኔው መስሌት ክፍለ ጊዜ ተጠናቀቀ። ከአሜሪካ ድምጽ ከዋሽንግተን ዲሲ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ላይ 57 ዲግሪስ ዌስት የሚተላለፍላችሁን የረቡዕ ህዳር 15 2014 ዓ.ም ምሽት ስርጭት ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ37 ደቂቃ ሊሆን ጥቂት ሰከንዶች ይቀራሉ። ዝግጅታችን ይቀጥላል። ዌብሳይታችን ላይ amharic.voanews.com እንዲሁም በፌስቡክ @voaamharic ብላችሁ ልትከታተሉን ትችላላችሁ። ዩቲዩብ ላይ እንዲሁም በኢንስታግራምም ታገኙናላችሁ። ከዚያም አስተያየቶቻችሁንም ሁሉ ተካፍሉን ትችላላችሁ። በማንኛውም ጊዜ የምታካፍሉን የምትነግሩን ካለ 202-205-9942 የውስጥ መስመር 14 ላይ ደውሉልን። በተዘዋዋሪ ነው የምትደውሉት ከአሜሪካ ውጪ ከሆነ የነጻ የስልክ መስመር ነው። በተቀመጠው መመሪያ መሰረት አስተያየታችሁን አኑሩ። እንዲሁም በኢሜል horn@voanews.com horn@voanews.com ብላችሁ ብትጽፉልንም ይደርሰናል። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። እንዲሁም የስቱዲዮ ቴክኒሻኑ ኮርኔሊየስ ቴነር ነው። የስቱዲዮ ድምጽና ምስል አቀናጅ ዘይነብ አብዱራህማን ነች። ኤዲተሮቻችን የቪዲዮ ኤዲተሮች ግርማ ደገፋና ሲሳይ አሸናፊ ስራ ላይ ናቸው። የምሽቱ ማህበራዊ እና ዌብ ፕሮዲውሰር ሆና እየሰራቻለችው የምሽቱ ስርጭት ዋና አዘጋጅ ሲዮን ግርማ ነች። እኔም እያስተናገድኳቸው ያለሁት ሶሎሞን አባተ ነኝ። አሁን ወደ ተከታዩ ዘገባ እናልፋለን። ኮቪድ-19 ተከስቶ ዓለምን ማተራመስ ከጀመረ እንግዲህ 2 ዓመት ሊሆነው ነው። በዚህ ሁኔታ ውስጥ የተሰማሩ አሜሪካውያን ነርሶች እጅግ ለከበደ ፈተና እና ስራ እየተጋለጡ መሆናቸውን እየተናገሩ ነው። ድካም በቅርብ የሚከታተሉት የኮቪድ ህሙማንን ሁሉ የበረታ ችግርና ፈተና ድካም ነው ያለባቸው። በዚህም ምክንያት በበዛ ቁጥር ታይቶ በማይታወቅ ሁኔታ ብዙዎቹ ስራቸውን እየለቀቁ መሆናቸው እየተዘገበ ነው። ሰሞኑን አንዲት ነርስ በአካል ፕሬዚደንቱ ፊት ቀርበው አቤቱታቸውን አሰምተው ነበር። ካሮላይን ፕሬሱቲ ያጠናቀረችው ዘገባ አለ። ቆንጅታ እየታቀርባለች።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ፔንሲልቬኒያዋ ስክራንተን ከተማ ደርሰው ከአውሮፕላን ሲወርዱ ነርስ ጄን ፓርቲየክ ቆማ እየጠበቀች ነበር። ሰላምታ ከተለዋወጡ በኋላ የያዘችውን ደብዳቤ ሰጠቻቸው።
I did feel like it was important that he understand that the nurses are not okay.
ነርሶች ያሉበት ሁኔታ ጥሩ እንዳልሆነ ሊረዱ ይገባል ብዬ ነው።
ጄን ፓርቲካ በኮሌጅ ደረጃ በሙያው የሰለጠነች ስትሆን በዚህ ሙያ ለ30 አመታት አገልግላለች። ዓለም አቀፉ ወረርሽኝ በገነነበት ወራት ነርሶች ያላንዳች ረፍት ነበር የሚሰሩት። አሁንም ባለው እጥረት የተነሳ ከመጠን በላይ ስራ እንደሚበዛ ነው የምትናገረው። የስራ ባልደረባዋ ህይወቷን እንዳጠፋች የምትናገረው ጄን ፓርቲካ ስራው አሁንም ከመጠን በላይ እያደከመን ነው ትላለች።
We have been absolutely tapped.
እጅግ በጣም ከመጠን በላይ እየለፋንን በጣም እየታገልንን እንደዚህ ለረዘመ ጊዜ ይቀጥላል ብለን አልጠበቅንም ነበር።
በአድካሚነቱ የተነሳ ብዙ ነርሶች ስራቸውን እየለቀቁ ስለሆነ አሁንም ከባድ ጥረት እንዳለ ነው የምትናገረው።
I've had a 50% turnover in the past year.
ባሳለፍነው አንድ አመት ብቻ ከነበሩ ነርሶች 50% ለቀዋል።
እንደ ደንቡ በጽኑ ህሙማን ክፍል መመደብ ያለበት ለአንድ አስታማሚ ነርስ ሁለት ታካሚ ሲሆን አሁን ግን ባለው ጥረት የተነሳ አንድ ነርስ 3 ህሙማን ማስታመም ሊኖርባት ይችላል። ጄን ፓቲካ ሌላ አማራጭ የለም ነው የምትለው።
That's the only way you get to go to ICU now is if you're really really
አሁን ጊዜ አንድ ታካሚ እጅግ በጣም በከፋ ሁኔታ የታመመ ካልሆነ በስተቀር የጽኑ ህሙማን ክፍል አናስገባም። አልጋ የለማ። ስለዚህ ለአንድ ነርስ 3 ታካሚ መመደብ ማለት በጣም አደገኛ ነገር ነው።
እጥረቱ አጣዳፊ ህክምና ክፍል የሚሰሩትን ባለሙያዎች ጤናቸውን በሚጎዳ ደረጃ ለከበደ ድካም እየዳረጋቸው ነው።
I was just crying so inconsolably and I couldn't stop. It was a full body.
በቃ ያለማቋረጥ ነበር የማለቅሰው። ከመላ ሰውነቴ ፍንቅል የሚለው እንባይን ላቆም አልቻልኩም ነበር።
የሰማናት ጂ ነርስ ነች። ስራዋ ላይ ያለች ድንገት ደራሽ ፍርሃትና ጭንቀት እንደጀመራትና ለተወሰነ ጊዜ በድንገት መናገርና መንቀሳቀስ ያቅታት እንደነበረ ትናገራለች።
All of a sudden I couldn't fill out a simple form. My brain was not
ስራ ላይ ያለው በድንገት ቀላል ፎርም እንኳን መሙላት ያቅተኝ ጀመር። ጭንቅላቴ እንደ ድሮ መስራት አቃተው።
አስተማሚዋ ለታማሚነት በቃች። ለአንድ ሳምንት ያምሮ ህክምና ሆስፒታል ውስጥ ገብታ ከታከመች በኋላ አሁን በሐኪሞቹ ለማገገሚያ በወጣላት መርሃ ግብር ለጤና ሰራተኞች የራስ መሸፈኛ እየተፋች ነው። እዚህ ሐኪም ቤት የታከሙ ሌሎችም እንደርሷ ነርሶች እንዳሉ ትናገራለች። ፊላዴልፊያና ሌሎችም ከተሞች ውስጥ የሚሰሩ ነርሶች ደግሞ የኮቪድ ህሙማኑ ብዛት ሳይንሳቸው የሌላ አደጋ ታካሚዎች ለጉድ ይጎርፉባቸዋል። በዩናይትድ ስቴትስ የሚደርሰው ግድያ መጠን እጅግ እያሻቀበ ነው። የቪኦኤ ዘጋቢ በፊላዴልፊያ ጎዳናዎች ላይ ከፖሊሶች ጋር ለብዙ ሰዓታት አብራ በመዘዋወር ስራቸውን ተመልክታ ነበር። 2 ሰዓት ባልሞላ ጊዜ ውስጥ ፖሊሶቹ አንድ ሰው መኪናው ውስጥ በጥይት ተገልሏል፣ ሌላ ቦታ በጥይት የተመቱ 2 ሰዎች አሉ ተብለው ሲጠሩ ሰምታለች። ፖሊሶች አምቡላንስ እስከሚመጣም ሳይጠብቁ ቁስለኛውን በራሳቸው መኪና ጭነው ወደ ሆስፒታል የሚሄዱበት ጊዜ ብዙ ነው። አንዳንድ ጊዜ በሳምንት ውስጥ በኮቪድ ምክንያት ከሞተው ሰው ይልቅ በጥይት የተገደለው ይበዛል። አሌክስ ካስፒን ፊላዴልፊያ የምትሰራ ነርስ ነች።
Every single day is like combat levels of casualties coming through our doors.
በየቀኑ የሚጎርፈው ቁስለኛ ብዛት ጦርነት እየተካሄደ ይመስላል።
በፊላዴልፊያ ሆስፒታል አጣዳፊ ህክምና ክፍል እየሰራች በድንገት ደራሽ ጭንቀት እየታመመች ስትሄድ ወደ ህፃናት ክፍል እንደተዛወረች የምትናገረው አሌክስ ያን በማድረጌ ህይወቴን ላተርፍ ችያለሁ ብላለች።
There was a point in time where I felt like I was not present for my family. I was giving my all to my patients.
ባንዶክት በቃኔ ቤተሰቤን ትቻለሁ እኮ የሚል ስሜት ይስማኝ ጀመር። ምክንያቱም ያለ ሌላ ቀመን ለታካሚዎች እየሰጠና በቃ ከዚያ በላይ ምንም ነገር ማድረግ አልችልም።
ጸረ ኮቪድ-19 ትግሉ 2 አመት ሊሞላው እየተቃረበ ባለበት በዚህ ወቅት ነርሶች በብዛት ሙያቸውን እየተዉ ጭንቀቱ ቀለል ወደሚል ስራ እየገቡ ናቸው። ብዙዎቹ ታዲያ ይህን ማድረግ ባልተገባኝ ነበር የሚል የጥፋተኝነት ስሜት ያድርባቸዋል።
One way or another, I would not be able to continue with this job. And I loved being an emergency room.
ያሙኔ በዚህ ስራ ልቀጥል አልቻልኩም። ያጣዳፊ ህክምና ክፍል ነርስነት ሙያዬን በጣም ነበር የምወደው።
ልቀጥል ባለመቻሌ እንጂ ያስተማማኝነት ስራን የማየው እንደ ስራ ሳይሆን እንደ ጥሪ ነበር ትላለች አሌክስ ካስፔን።
ካሮላይንና ቆንጅትን አመሰግናለሁ። ወደ ተከታዩ ዝግጅት እንለፍ። ኢትዮጵያውያን በአሜሪካ ያለፈውን ፕሬዝዳንታዊ ምርጫ ጨምሮ የዛሬ አመት የተካሄደውን ማለት ነው ላለፉት 8 አመታት የቨርጂኒያን ስልጣን ተቆጣጥረው የቆዩት ዴሞክራቶች ባለፈው ጥቅምት 23 በተካሄደው ያገረገዥና የስቴቱ እንደራሴዎች እና ያካባቢ ስልጣናት ምርጫ አልተሳካላቸውም። መሸነፋቸው ብዙዎችን አነጋግሯል። ይህ ንግግር ከሚመለከታቸው መካከል ኢትዮጵያ አሜሪካውያን ብዙ ድርሻ እንዳላቸው ሲነገር ቆይቷል። የዲሞክራቲክ ፓርቲው የረጅም ጊዜ አጋርነታቸውና ወገንተኛነታቸውን ትተው ለዲሞክራቲክ ፓርቲው ሰጥቶ የነበረውን ድምጻቸውን መንፈጋቸውን ለአሜሪካ ድምጽ ተናግረዋል። ደረጀ ደስታ ተከታዩን ዘገባ አጠናቅሯል።
ዋሽንግተን ፖስት ጋዜጣ በቨርጂኒያ የሚገኙ ኢትዮጵያውያን መራጮች ድምጻቸውን ስለምን ወደ ያንኪን አዞሩ? ይህስ በየቦታው ባሉት ዲሞክራቶች ላይ ምን ያህል ችግር ሊፈጥርባቸው ይችላል በሚል ርዕስ ህዳር 5/2014 ላይ አንድ ዘገባ አውጥቷል። ጋዜጣው መሰረት ያደረገው ጥቅምት 24 በቨርጂኒያ የተካሄደውን ምርጫ ነው። ይህ ምርጫ ከመካሄዱ 10 ቀን በፊት ጥቅምት 14 ቨርጂኒያ የሚገኙ ትውልደ ኢትዮጵያውያን በቨርጂኒያ አሌክዛንድሪያ በሚገኘው ጆሴፍ ሄንስሊ ፓርክ ውስጥ ኢትዮጵያውያን በልግ ፌስቲቫል የተሰኘ አንድ ዝግጅት አዘጋጅተው ነበር። ቨርጂኒያ ውስጥ ከፍተኛውን ቁጥር የያዙ ትውልደ ኢትዮጵያውያን ይኖሩበታል በሚባለው አሌክዛንድሪያ ከንቲባ የሆኑት ጀስቲን ዊልሰን ከእለቱ የክብር እንግዶች አንዱ ነበሩ። እንዲህ አሉ።
You know, we are so proud to host among our immigrants.
አሌክሳንድሪያ ውስጥ ከተለያዩ ሀገራት ከመጡ ብዛት ካላቸው ስደተኞች መካከል ኢትዮጵያውያን ይገኙበታል። በዚህም እንኮራለን። በአሌክሳንድሪያ ኢትዮጵያውያን ዲያስፖራ አባላት በከተማችን በሚገባ የተወከሉ ናቸው። ኢትዮጵያውያን በሁሉም መስክ ለአሌክሳንድሪያ ስለሚያደርጉት አስተዋጽኦ በጣም አመሰግናለሁ።
ዝግጅቱን በዋነኝነት ካስተባበሩት መካከል ወይዘሮ ገነት ንጉሴ ስለ እለቱ ዝግጅት ይህን ይላሉ።
Thank you very much for coming. ዝግጅቱ ያው ኮሚኒቲውን ኦርጋናይዝ ለማድረግ ድምጻችንን ለማሰማት ቮቲንግ ብላክ መፍጠር አለብን የኛን ቮቲንግ ፓወር ኤክሰርሳይዝ ለማድረግ እና የኢትዮጵያ ላይ ያለውን ጫና ማስለወጥ የምንችለው እዚህ ያለነው ተደራጅተን ተሸጥ መድረግ የምንችለው እና ለሱ ብለን ነው እንዲሰሙን የሚጠባነት ሎ ሜከሮች ትምህርት ደግሞ
ለቨርጂኒያ ገዥነት የተወዳደሩት ሁለቱ ዲሞክራትና የሪፐብሊካን እጩዎች የላኩትን ቪዲዮ ጨምሮ በተወካዮቻቸው አማካኝነት የተወከሉት የሴኔተር ማርክ ዎርነር እና ሌሎች በአካል የተገኙት የወረዳው ሹማምንትና የምክር ቤት አባላት ንግግር አድርገዋል። የዝግጅቱ ዋነኛው ዓላማ መራጭ ትውልደ ኢትዮጵያውያንና ተወካዮችን በማገናኘት ዩናይትድ ስቴትስ በኢትዮጵያ ላይ የምታደርገውን ጫና እንድታስብበት ለማድረግ መሆኑን ገነት ተናግረዋል። በዝግጅቱም ሆነ ከዝግጅቱ በኋላ በተካሄደው ምርጫ የመጣው ለውጥ ምንድነው? ወይዘሮ ገነት እንዲህ ይላሉ።
አንደኛው በማህበረሰቡ በእኛ ሰው ላይ አይ ቲንክ ያለኛ ነቃቃት ፈጥሯል ይላልላለው። ብዙ ሰውም ደግሞ እዚህ ቨርጂኒያ ለነበረው ኢሌክሽን ኢትዮጵያኖች ዩዥዋሊ ሚድተርም እንደዚህ አይነት ጋቨርነር ኢሌክሽን ላይ የማይወጡት በሙላ እንዲሳተፉ አርጓቸዋል። ሌላ ደግሞ ያየነው አሁን ዴሞክራቲክ ፓርቲም ሪፐብሊካን ፓርቲ እዚህ አካባቢ ደንዴም አካባቢ ያሉት ኢትዮጵያኖች ነው ቁጥራችን ብዙም ሬኮግናይዝ ተደርገን አናቅም ነበርና አይ ቲንክ ዩ ኖ ዴይ ሃቭ ቴክን አስ ግራንትድ እና ዝም ብለን እንደማንቀመጥ የተረዱ ይመስለኛል። የዚያ አካባቢ ያለው የኢትዮጵያ ቮት የኛ ነው ብለው ወስደውት ነበርና ካሁን ድረስ ይሄንን ተረድተዋል። በጣም ሌላ እንደ ዋሽንግተን ፖስት ያለ የዜና አታሮች በመጀመሪያ ጊዜ ነው ስለ ኢትዮጵያ ስላለው ሁኔታ በኢትዮጵያ ህዝብ ስሜት ያለውን እውነተኛውን ዘግበውታል ብዬ አስባለሁ። ያው ኢትዮጵያን አሜሪካኖች እዚህ ያሉት በባይደን አድሚኒስትሬሽን ይሄ በውሸት ተሞርክዞ ጫና እያደረገ ያለውን ደስተኞች እንዳልሆኑ እና ለሪፐብሊካን ወጥተው እንደመረጡ በደንብ የሚያስረዳ እንግዲህ ተጻፈው አርቲክል።
በየአመቱ ይደረጋል የተባለውን የኢትዮጵያውያን የበልግ ፌስቲቫል ካዘጋጁት መካከል አንዱ የሆኑትና ድምጻቸውን ለሪፐብሊካኑ ተወዳዳሪ የሰጡ መሆናቸውን የገለጹልን አቶ በሱ ፍቃድ ካሰኝ ያመጣ ነው ለውጥ ትልቅ ነው ይላሉ።
ምክንያቱም እንደሚታወቀው ከ2008 ጀምሮ ዲሞክራቶች አሸንፈው ቨርጂኒያ ተቆጣጥሯት ነበር እና ሪፐብሊካኑ መልሰው ቦታውን ለመውሰድ ሞክረው እስካሁን አልተሳካላቸውም ነበር እና እንደሚታወቀው የኢትዮጵያ ህዝብ ማህበረሰብ በቨርጂኒያ ውስጥ ከ100,000 ጠጋል ተብሎ ይገመታል። ከዚህ መሀል ላይ ግማሹን ብንወስድ አሜሪካ ዜግነት ወስዶ በምርጫው ላይ መሳተፍ ይችላል ብለን እንገምታለን። ከዛ ውስጥ አብዛኛው ሪፐብሊካኑ ግሌን ያንክን እንደመረጡ ብዙ ማስረጃዎች አገኝተዋል።
ትልቅ ለውጥ ማምጣቱን በምን አወቃችሁ በሚል ለቀረበላቸው ጥያቄ አቶ በሱ ፍቃድ ሲመልሱ
ከምርጫው ፊት ሰርቬ አድርገን ነበር። በዛ መሰረት አብዛኛው ኢትዮጵያዊ ወደ 78% የሚጠጋው ዲሞክራቲክ ፓርቲ የሚደግፉ ነበሩ። ከዛ መሀል ወደ 62% የሚጠጋው ለሪፐብሊካን እንደሚመርጥ ባረግነው ሰርቬ አሳውቀውናል። ውጤቱም እንደሚታየው በመጀመሪያ ጊዜ ሪፐብሊካኖች በበዛ መጠን የዲሞክራቲክ ፓርቲ አሸንፈው ሪፐብሊካን ግሌን ያንክን አሸንፈዋል እና ኢትዮጵያኖች ትልቅ አስተዋጽኦ እንዳደረጉ ይጠበቃል። ሌላው ደግሞ የሚያመለክተው ምንድን ነው? ከዲሞክራቲክ ፓርቲ ተወካዮች በዛ ሳምንት ውስጥ ደውለውልን ከነሱ መሪዎች ጋር እንድንገናኝ ያለውን ሁኔታ በበለጠ እንድናስረዳቸው ደጋግሞ ጠይቀውናል እና ከእኛ ጋርም ግንኙነታቸውን እያጠናከሩ ነው እና የኢትዮጵያኖችን የድምፅ ኃይል ትልቅ አስተዋጽኦ እንደሚያደርግ ቨርጂኒያን ፖለቲካ ላይም በአሜሪካም ላይ አስተዋጽኦ እንደሚያደርግ የተገነዘቡ ይመስለኛል።
አዲስ ከተመረጡት ከቨርጂኒያው የሪፐብሊካን ገዥ ያንኪን ጋር ለመነጋገር ዝግጅት መጀመሩንም ወይዘሮ ገነት ገልጸዋል። ቨርጂኒያ የሚገኙ የዲሞክራቲክ ፓርቲ አባላትም ያነጋገሯቸው መሆኑን የገለጹት ወይዘሮ ገነት አንዳንዶቹ የምክር ቤት አባላት እንደ አጓ ያሉ ጉዳዮችን ማንሳት መጀመራቸውን ይጠቅሳሉ።
ዲሞክራቲክ ፓርቲ እዚህ የቨርጂኒያ አነጋግረውናል። የኮንግረስመን ባየርም ኦፊስ ሴኔተር ወርነርም ኦፊስ ጋር ተነጋግረናል። ይህንን ሳምንት ሂሪንግ ነበር፣ ዌይዝ ን ኒድስ ኮሚቴ ስብሰባ ነበር ኮንግረስ ውስጥ እና ኮንግረስመን ባየር የአገዋን ድሊስት እንዳያስወጣት የአሜሪካ መንግስት በግልጽ ተናግሯል። ኮንግረስ ላይ 100,000 ህዝብ እንደሚጎዳ እና ይሄ ነገር ኢትዮጵያ ስትወጣ ከአገዋ ጎዳው ህዝቡን ነው እንጂ የኢትዮጵያን ህዝብ ከጦርነቱ ጋር ምንም ነገር እንደሌለበት እና የባይደን አድሚኒስትሬሽን እንዲያስብበት በደንብ ተናግሯል።
ዩናይትድ ስቴትስ በሰሜን የአገሪቱ ክፍል ያለው ግጭት ወታደራዊ መፍትሄ እንደሌለው በመጥቀስ የግጭቱ ተሳታፊ የሆኑ ሁሉም ወገኖች በአስቸኳይ ተኩስ አቁመው ወደ ድርድሩ እንዲመጡ ስታሳስብ መቆየቷ ይታወሳል። በግጭቱ የተነሳ በከፋ የረሃብ አደጋ ላይ ለሚገኙት ተፈናቃዮች ሰብአዊ ተደራሽነት እንዲኖር ተከታታይ ግፊቶችን ማድረጓን ገልጻለች። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።
አመሰግናለሁ ደረጀ ደስታን ለኢትዮጵያን በኢትዮጵያውያን በአሜሪካ ዘገባው። ይህ የአሜሪካ ድምጽ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዓለምን የደን ሀብት መጠበቅ ዓለም አቀፉን የአየር ንብረት ለውጥ ለማሻሻል በጣም ወሳኝ ነው። ደኖች በየዓመቱ ወደ 15% የሚሆነውን የዓለም አረንጓዴ የካርቦን ዳይኦክሳይድ ጋዝ ልቀት ይይዛሉ ይላል የዕለቱ ርዕሰ አንቀጽ ጽሑፉን ሲጀምር። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በተባበሩት መንግስታት ድርጅት ዓለም አቀፉ አየር ንብረት ለውጥ ጉባኤ ላይ ሁላችንም አንድ ላይ ብንሰራና ይህ ውድ ሀብት የተጠበቀ መሆኑን ብናረጋግጥ ደኖች በዓለም ላይ ያለውን 1/3 የካርቦን ልቀት ሊይዙ ይችላሉ በማለት ተግባር ለመሬትና ደን አጠቃቀም ብለው መናገራቸውን ርዕሰ አንቀጹ ጽፏል። ባይደን እንዲህ ብለዋል።
Conserving our forests and other critical ecosystems is indispensable.
ደኖቻችንንና ሌሎች ወሳኝ ስነ አካባቢያችንን መንከባከብ ማለት የአየር ንብረት ግቦቻችንን ለማሳካትና ሌሎች ቅድሚያ የምንሰጣቸው እንደ ንጹህ ብዝሃ ህይወትን መጠበቅ፣ የገጠር አካባቢዎችንና የአገሬውን ማህበረሰቦች መደገፍና ተላላፊ በሽታዎችን እንዲሁም አደጋ መቀነስ የመሳሰሉ ቁልፍ ጋራ ጉዳዮቻችንን ማሳካት ማለት ነው።
ርዕሰ አንቀጹ በመቀጠል ስለዚህ በአየር ንብረት ጉባኤው በመጀመሪያው የተፈረመው ስምምነት የዓለምን የደን ሀብት ደህንነት ለመንከባከብ መሆኑን ትርጉም የሚሰጥ ነገር ነው። ዩናይትድ ስቴትስን ጨምሮ ብራዚል፣ ካናዳ፣ ዝባይሪ ቻይና ሪፐብሊክ፣ ኢንዶኔዥያ፣ ሩሲያና እንግሊዝን ጨምሮ ወደ 100 የሚደርሱ አገራት መሪዎች እንደ አውሮፓ አቆጣጠር በ2030 የደን ሀብት መመናመን እንዲያበቃ ቁርጠኝነታቸውን አሳይተዋል። ስምምነቱ 85% የሚሆነውን የዓለም የደን ሀብት የሚሸፍን ነው ብሏል። ለጋሾችም እንዲሁ ለደን ልማት ከግልና ከህዝብ የተጣጣ ወደ $19 ቢሊዮን ለመስጠት ቃል ገብተዋል። ወደ 28 የሚደርሱ አገሮችም ለዓለም ገበያ የሚቀርቡት እንደ ዘንባባ ዘይት፣ ኮካዋ እና አኩሪ አተር የመሳሰሉት ለደን ውድመት ምክንያት እንዳይሆኑ ለማድረግ ተስማምተዋል ሲልም ርዕሰ አንቀጹ ያስረዳል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንም የዓለም የደን ሀብት ለመጠበቅና ወሳኙን የከባቢ አየር ለመጠበቅ የሚያስችል ሁሉን አቀፍ የሆነ አዲስ የመንግስት እቅድ ይፋ አድርገዋል። ባይደን ዩናይትድ ስቴትስ የዓለምን የደን ሀብት ውድመት ለመከላከልና ወደ 200 ሚሊዮን ሄክታር የደን መሬት ለማልማት እንደ አውሮፓ አቆጣጠር እስከ 2030 ድረስ መላው ዓለም የከባቢ አየርን ለመጠበቅ የሚያደርገውን ጥረት ለማገዝ የድርሻዋን ትወጣለች ብለዋል ሲልም ርዕሰ አንቀጹ ያትታል። በመቀጠልም
We're going to work to ensure markets recognize the true economic value of natural carbon sinks.
መላው ዓለም የትክክለኛውን ተፈጥሯዊ ካርቦን የምጣኔ ሀብት ዋጋ እንዲገነዘብ መንግስታት፣ የመሬት ባለቤቶችና ባለድርሻ አካላት ለደን እንክብካቤ ቅድሚያ እንዲሰጡ ለማበረታታት እንሰራለን። የግሉን ዘርፍ በማሳተፍ የመዋለ ንዋይ ፍሰት እንዲኖርም እንሰራለን። ለደን ውድመት ምክንያት የሆኑትን መቀነስ ጨምሮ ዘላቂ የሸቀጥ ምርቶች ምንጭ ሆኑ የስርጭት መስመሮችን በመዘርጋት የደን ልማት ግቦችን እናሳካለን።
በመጨረሻም ፕሬዝዳንት ባይደን የደን ሀብትና ሌሎች የከባቢ አየርን በመንከባከብ የጋዝ ልቀት ግባችንን ወደ 0 በማውረድ የሁላችንም የሆነውን የአየር ንብረት ለውጥ ግብ ማሳካት እንችላለን። ይህን ተግባራዊ እንደምናደርግ እተማመናለሁ። ማድረግ ያለብን ነገር ቢኖር የምናውቀውን ትክክለኛና አስፈላጊ ነገር ለማድረግ አቅማችን የፈቀደውን ሁሉ ለመፈጸም ፈቃደኝነት እንዲኖረን ማድረግ ነው ብለዋል ሲል ርዕሰ አንቀጹ ጽሑፉን ይደመድማል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ። የተከበራችሁ አድማጮች ዝግጅታችን ይቀጥላል። እስከ ፍጻሜው ከምሽቱ 3 ሰዓት ከ37 ደቂቃ ሆኗል። አሁን አዲስ አበባ ላይ፣ ዋሽንግተን ዲሲ ላይ ደግሞ ከቀኑ 7 ሰዓት ከ57 ደቂቃ ነው። አጥራጥር ያሉ መረጃዎችን ላካፍላችሁ። የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው ዝርዝር መግለጫ የ1 ዶላር የመሸጫ ዋጋ 48 ብር ከ62 ሳንቲም ነው። የመግዣ ዋጋው 47 ብር ከ73 ሳንቲም ነው። 1 ዩሮ የመግዣ ዋጋው 53 ብር ከ86 ነው። 1 የእንግሊዝ ፓውንድ ስተርሊንግ 61 ብር ከ21 ሳንቲም ነው። ወደ ዛሬ nebbank.com ብትገቡ 18 ምንዛሪዎችን ማግኘት ትችላላችሁ። የቡና ዋጋ በቶን $210 መሆኑንም የኢትዮጵያ ብሔራዊ ባንክ አሳውቋል። በኩንታል $21 ከ02 ሳንቲም መሆኑ ነው። የድፍድፍ ዘይት ዋጋ በበርሜል $76 ከ05 ሳንቲም ነው። በዓለም የንግድ ገበያ ሰንጠረዥ እንደዚሁም የወርቅ ዋጋ እንደገና በኢትዮጵያ ብሔራዊ ባንክ መረጃ መሰረት 1 ግራም 24 ካራት 99.96 ከመቶ ጥራት ያለው $49 ከ75 ሳንቲም ነው። በኢትዮጵያ ብር 2964 ብር ከ4198 ሳንቲም ማለት ነው። የኢትዮጵያ ሜትሮሎጂ ኤጀንሲ ባወጣው ትንበያ ነገ አዲስ አበባ ፀሐያማ እንደምትሆን ተንብዮአል። በአመዛኙ ከፍተኛ ሙቀቱ 25 ዲግሪ ሴልሺየስ ይሆናል። ዝቅተኛው 9 ዲግሪ ሴልሺየስ ነው። አልፎ አልፎ ከሚታይ ደመናማ ሰማይ በስተቀር በአብዛኛው የሀገሪቱ አካባቢዎች ፀሐያማ እንደሚሆን ነው የኢትዮጵያ ሜትሮሎጂ የተነተነው። ወደ ethiomet.gov.et ብትገቡ ወደ 33 ከሚሆኑ ጣቢያዎች የተሰባሰቡ ስፋት ያላቸው መረጃዎችን ማግኘት ትችላላችሁ፣ መነጋገርም ትችላላችሁ ከዌብሳይታቸው ጋር። በነገራችን ላይ አውስትራሎፒተከስ ቅሪተ አካል የተሟላ ሰው ጥንተ ቅሪተ አካል ሉሲ ከተገኘች ዛሬ ልክ 47 ዓመት ሆናት። ዝግጅታችን በዚሁ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። ፕሮዲውሰሯ ብርሃን ኃይሉ ነች፣ እንዲሁም የምሽቱ ዋና አዘጋጅ ጽዮን ግርማ። ከመላ ባልደረቦች ጋር የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን አባተ ነኝ። በነገው ምሽት ለምስጋና ቀን በዓል እንገናኛለን። መልካም የምስጋና ቀን። ጤና ይስጥልኝ።